ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ህዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ህዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
አድማጮቻችን እንደምን አመሻችሁ። ይህ የጋሻ አማራ ድምፅ ራዲዮ ነው። የጋሻ አማራ ድምፅ ራዲዮ በ15360 ኪሎ ሄርዝ በ19 ሜትር ባንድ ወደ እናንተ ዘወትር በሳምንት አራት ቀን ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የምናቀርበው ፕሮግራም አሁን ይጀምራል። የዕለቱ መርሃ ግብራችን በመጀመሪያ በዜና እወጃ እንጀምርና በመቀጠል ደግሞ ወደ ዛሬው የውይይት ርዕሳችን እንገባለን።
በኦሮሞማው የመከላከያ ሰራዊትና በአማራ ህዝብ መካከል እየተደረገ ያለው ጦርነት መንገዶችን በመዝጋት ተጠናክሮ ቀጥሏል። በአስቸኳይ ህዝባዊ ወታደራዊ ካምፖች እንዲቋቋሙ አርበኛ ዘመነ ካሴ አሳሰበም። በወለጋ በኩል ወደ ጎጃም ለመግባት የሞከረው የኦሮሞስ ሰራዊት በፋኖ ተወግቶ ተመለሰም። የከተማ ውስጥ ፖሊስ ጣቢያዎች በከፊል እንዲዘጉና መደበኛ የአማራ ፖሊስ አባላት ወደ ልዩ ኃይሉ እንዲቀላቀሉ ምሁራን አሳሰቡም። ዕለተ ቅዳሜ የሚያዝያ 1 ቀን 2015 ዓ.ም ላይ እንገኛለን። ጤና ይስጥልኝ አድማጮች፣ ከጋሻ የአማራ ድምፅ ራዲዮ አርዕስቶቹን በማስቀደም ዜናዎቹን ይዤ ቀርብ ያለሁም ጌጥዬ ያለው ነኝ። ወደ ዝርዝሩ አልፋለሁም። በኦሮሞማው የመከላከያ ሰራዊትና በአማራ ህዝብ መካከል እየተደረገ ያለው ጦርነት መንገዶችን በመዝጋት ተጠናክሮ ቀጥሏል። የኦሮሞ የወራ አገዛዝ የአማራ ልዩ ኃይልን ትጥቅ አስፈታለሁ በሚል በአማራ ህዝብ ላይ ጦርነት ከፍቷል። ለዚሁ ተግባር ባህር ዳር፣ ወረታም፣ ጎብዬም፣ ራያ ቆቦም፣ ሸዋሮቢትና ጎንደርን ጨምሮ በተለያዩ አማራ ከተሞች የተሰራጨው የሀገር መከላከያ ሰራዊት ከህዝብ ጋር ጦርነት ገጥሟል። የአማራ ህዝብ ከትናንት አመሻሽ ጀምሮ በየከተማው አውራ ጎዳናዎችን በመዝጋት የወራሪዎችን ሰራዊት አላንቀሳቀስ ብሏል። የሀገር መከላከያ ሰራዊት ህዝቡን በተኩስ ለመበተን ቢሞክርም አልተሳካለትም። በአማራ ልዩ ኃይልና በመከላከያ መካከል በተደረገ ተኩስ የሟቾች ቁጥር በትክክል አልታወቀም። ከነ ሙሉ ትጥቁ ወደ ጫካ የገባው የአማራ ልዩ ኃይል ከፋኖ ጋር በመቀናጀት በቅርቡ ዋና ዋና የአማራ ከተሞችን እንደሚቆጣጠር ይጠበቃል። በአስቸኳይ ህዝባዊ ወታደራዊ ካምፖች እንዲቋቋሙ አርበኛ ዘመነ ካሴ አሳሰበም። ከአገዛዝ መዋቅር አፈንግጦ በየቦታው እየተሳደደ የሚገኘውን የአማራ ልዩ ኃይል ለማሰባሰብ የሚውሉ ጊዜያዊ ህዝባዊ ወታደራዊ ካምፖች በአስቸኳይ እንዲቋቋሙ የአማራ ህዝባዊ ኃይል ፋኖ ዋና አዛዥ አርበኛ ዘመነ ካሴ አሳስቧል። በባህር ዳር ሰባት አመት ወህኒ ቤት በግፍ ስር ላይ የሚገኘው አርበኛ ዘመነ ካሴም ህዝባዊ ካምፖች በሁሉም የአማራ ግዛቶች ተቋቁመው ሰራዊቱ መደበኛ እንቅስቃሴውን እንዲቀጥል የአማራ ህዝብ የሰራዊቱ አባላትና ፋኖ ሊያደርጓቸው ስለሚገቡ ዝርዝር ጉዳዮችም አብራርቷል። በወለጋ በኩል ወደ ጎጃም ለመግባት የሞከረው የኦሮሞ ወራሪ ሰራዊት በፋኖ ተወግቶ ተመለሰም። ትናንት አመሻሹን አባይ በረሃን አቋርጦ በደጀን በኩል ወደ አማራ ለመግባት ሲሞክር በአማራ ፋኖዎችና በህዝቡ ኃይል የተመለሰው የኦሮሞ ወራሪ ሰራዊት ዛሬ ማለዳውን ደግሞ በወለጋ በኩል ሰብሮ ለመግባት ሞክሯል። ሆኖም የአካባቢው ፋኖ ባደረገው ወታደራዊ ትንቅንቅ ወደ መጣበት ተመልሷል። ቡሬ፣ ቁጭ፣ ማርወለድ፣ ብርግዝ፣ ሽንዲ በጠቅላላው በዚህ ግንባር ላለው የጠላት እንቅስቃሴም ተዘጋጅተው በነቂስ ወጥቷል። ደጀን፣ ሉማሜና አካባቢው አሁንም በንቃት በሩን እየጠበቀ ነው። ደብረ ማርቆስን ጨምሮ በየአካባቢው ያለ አማራ መንገዶችን ዘግቶ ህዝባዊ እምቢተኝነቱን ቀጥሏል። የከተማ ውስጥ ፖሊስ ጣቢያዎች በከፊል እንዲዘጉና መደበኛ የአማራ ፖሊስ አባላት ልዩ ኃይሉን እንዲቀላቀሉ ምሁራን አሳሰቡም። በየከተሞች የሚገኙ መደበኛ የአማራ ፖሊስ አባላት ከነትጥቃቸው የአማራን ህልውና ለማስቀጠል እየተዋደቀ ያለውን ልዩ ኃይል እንዲቀላቀሉ አማራ የፖለቲካ ልሂቃን አሳስበዋል። ፖሊሶቹ መደበኛ የወንጀል ክትትል ስራቸውን አቁመው ለህልውናቸው እንዲቆሙም ተጠይቀዋል። በተለይም የአማራ ህዝብ የሚያደርገውን ህዝባዊ እምቢተኝነት እንዳያስተጓጉሉ ጥብቅ ማስጠንቀቂያ ተላልፏል። አድማጮች፣ ዜናዎቻችን የእስካሁኖቹ ነበሩ። ጤና ይስጥልኝ።
Oh, ሞገሲ ተነከረበ ያ ጥቁር ዳመና ማጣየ ተመመ ተከበበ ቢሉት ወታደሩ ባዴ ታጁንም ቢቀሞት የጁንም ቢነጥቆት ነፍጣ ተቋቁሶን ስለዋል ሰረቁት በቆላው ከዘራ ጅፎ ባጠለቀው ተከሻውን ሰብሮ ብረቱን ነጠቀው አልበላለኝ ተናነቀኝ ተነሳብኝ ዘራፍ በላለኝ ክፉኛ ነጋግቶ ገመኛ ሰለለኝ ተነሳብኝ ዘራፍ ብሎ ሲነኩት ክብሩን ሲነካኩት እስኬዳቸው በራቁት መችልን አይቀንቁት አንተ ጀግኖ ተመስገን ሰረመ ሰብንቱ ታተሰው ያንንድ ከነሸራሪቱ
አድማጮቻችን አሁን ወደ ሁለተኛው ክፍል ተሻግረናል። በተለይ በስራ ባልደረባይ የሆነው ጌጥዬ በተለይ በየሳምንቱ ወደ እናንተ የሚያደርሰውን ዜና ካደረሰ በኋላ አለቅህም፣ ዛሬ አከባቢ ያለውን ሁኔታ ደግሞ በትንታኔ ማቅረብ አለብህና ምንድን ነው እየተከናወነ ያለ የሚለውን ከእሱ ጋር ቆይታ አደርጋለሁ። ታዲያ ጌጥዬ ያለው ጋዜጠኛ ነው። ጌጥዬ ላልፈለገው ማለትም ለዓላማው በጽናት ቆሞ የሚታገል ወንድማችን ነው። ይህን ወንድማችንን ትንታኔዎችን እንዲሰጠኝ ነው የፈለግኩት። ጌጥዬ እንደምን አለህ?
እግዚአብሔር ይመስገን። እሱ ባለው እንደምን አለህ? አድማጭ ተመልካቾቻችንስ እንዴት ናቸው? እንደምን አላቸው?
በጣም እናመሰግናለን። ያው ያላችሁበትን ሁኔታ በሚገባ እናውቃለን። ባለፈውም በምን ሁኔታ ላይ እንደነበረ ካይተናል። የተወሰነ ጊዜ ቢያስሯችሁም ለቀዋችኋል። ጥሩ ነው ያ መደረጉ፣ ወዲያው ማድመጣቸው ጥሩ ነው። ዛሬ ግን ቀጥታ ወደ ዛኛው ጉዳይ አልገባም። ቀጥታ መግባት የምፈልገው በምን እየተከናወነ ነው። በአማራ ላይ የሚሰነዘሩ በርካታ ጉዳዮች በየጊዜው አዳዲስ ነገሮችን እናያለን እና የአማራ ልዩ ኃይል ትጥቅ ማስፈታት የሚለው ደግሞ ሰሞኑን ተያይዘውታል እና ይህን አስመልክቶ በአጭሩ የምትነግረኝ ነገር ካለ እሱን እንዴት አየኸው? እሱን ንገረኝና ወደ አርበኛ ዘመነ ካሴ ወደ አነሳቸው ነጥቦች መሄድ እፈልጋለሁ። አንተም ወደ አነሳኸው ነጥብ መሄድ እፈልጋለሁ። ምንድን ነው እየተከናወነ ያለ? አሁን አዲስ ያለው ሁኔታ መረጃ ምንድን ነው?
ጥሩ፣ አመሰግናለሁ ስባለው፣ እግዚአብሔር ይስጥልኝ። በዋናነት እንግዲህ የአማራ ልዩ ኃይል ትጥቅ ይፈታል ይበተናል ብሎ የኦሮሞ የወረ አገዛዝ መመሪያ ማሳለፉን ተከትሎ እና ይህንን መመሪያም ተግባራዊ ለማድረግ በተለያዩ የአማራ ልዩ ኃይል ካምፖች በመገኘት ትጥቅ እንዲፈቱ እንቅስቃሴ ማድረጉን ተከትሎ ከፍተኛ የሆነ ህዝባዊ እምቢተኝነት በአማራ ህዝብ ዘንድ ከትናንት ጀምሮ ከዛም ቅድም ባሉት ቀናት እየተደረገ ነው። ግን በዋናነት ሞቅ ብሎ ትናንት ከሰዓት በኋላ ጀምሮ በሰፊው እየተደረገ ነው። መንገዶች እየተዘጉ ነው። ወደ አማራ መስተዳድር ወደ አማራ ክልል የገቡ የሀገር መከላከያ ሰራዊት አባላት እንዲወጡ እየተደረገ ነው። ለምሳሌ ወደ ጎቢ አካባቢ፣ ወደ ራያ ቆቦ አካባቢ፣ ጎንደርም ወደ ወሮታ አካባቢ ገብተው የነበሩ የሀገር መከላከያ ሰራዊት አባላት አካባቢውን ለቀው እንዲወጡ የአማራ ህዝብ አድርጓል። በየአካባቢው ያለው የፋኖ መዋቅርም ይህንን ሚና በከፍተኛ ደረጃ እየተጫወተ ነው። ነገር ግን ከፋኖም ውጪ መደበኛው ህዝብ፣ ሰፊው ህዝብ ባዶ እጁን በመውጣት መንገዶችን በመዝጋት ጎማ በማቃጠል ከፍተኛ የሆነ ህዝባዊ እምቢተኝነት እንቅስቃሴዎችን እያደረገ ነው የሚገኘው። ይሄ በጣም ተቀጣጥሎ ቀጥሏል። ትናንት ከቀትር በኋላ ከተጀመረ በኋላ አመሻሹን ተጨማሪ የወራሪውን ሰራዊት ኃይል ለማስገባት ከአዲስ አበባ አካባቢ ተነስቶም አባይ በረሃን አቋርጦ ወደ ደጀን በጎጃም በኩል ለመግባት ጥረት ያደረገ ኃይል ነበር። ነገር ግን ይህንን ኃይል አባይ በረሃን ከመሻገሩ በፊት የደጀን ከተማ ነዋሪ በገፍ ስለወጣና መንገዶችን ዘግቶ እንደውም ይህ ወራሪ ኃይል ደጀን ከተማ ከመድረሱ በፊት እኛ ቀድመን መድረስ አለብን ብሎ ወደ አባይ በረሃ በመገስገስ ወደ መጣበት መልሶታል። አሁንም ድረስ በርካታ የሆኑ ፋኖዎች የደጀን ከተማ ወጣቶች፣ የደጀን ብቻ ሳይሆን ከልማሜ ከደብረ ማርቆስ ጭምር ወደ ደጀን የሄዱ ከመርጦ ለማርያም፣ ከቢቼና፣ ከሌሎች አካባቢዎችም ከግንዳወይን ጭምር ወደ ደጀን ያቀኑ ወጣቶች በሩን ዘግተው እየጠበቁ ነው የሚገኙ። አሁን በዚህ ሰዓት ጭምር እዛ በረሃ ውስጥ ናቸው። ከተሞችን ተሽከርካሪ እንዳይንቀሳቀስ የከተማ ተሽከርካሪ ችግር የለውም። ነገር ግን ሀገር አቋራጭ ተሽከርካሪ ምንም አይነት ተሽከርካሪ እንዳይንቀሳቀስ ከፍተኛ ጥረት እያደረጉ ነው። ትናንት አመሻሹን አንድ የሀገር መከላከያ ሰራዊት ፓትሮል ሰብሮ ለመግባት ሞክሮ ነበር። በዜጎች ላይ ተኩስ ሞክሮ ሰብሮም ለማለፍ ሞክሮ ነበር። ነገር ግን ይችንን ፓትሮል እዛው ባለችበት በማቃጠል ተገቢው ምላሽ ሰጥቶ የሰራዊት አባላትን ጭምር የገቡት እግሪያዎች ዩኒፎርማቸውን የሀገር መከላከያ ሰራዊት ልብሳቸውን እያወለቁ ከሰፊው የአማራ ሕዝብ ጋር በመቀላቀል ነው በመመሳሰል እግሬ አውጪም ወጣው ለመሄድ ሙከራ ሲያደርጉ ታይቷል። ይሄ በጣም ተስፋፍቶ ምሽቱን እስከ ደረቅ ለብ ድረስ በሁሉም የጎጃም ከተሞች ሲደረግ ነበር። ወረታ ላይ የነበረውም ወደ ጎንደር፣ ወደ መሀል ጎንደር ተስፋፍቶ በተለያዩ የጎንደር ከተሞች ሰፊ እንቅስቃሴ ነበር። ወሎ ላይ በጣም በስፋት ራያና ጎብዬ አካባቢ የጀመረው እንቅስቃሴ ራያ ቆቦ ከተሞች እና ጎብዬ የጀመረው እንቅስቃሴ ተስፋፍቶ ከአብዛኛው የወሎ የሰሜን ወሎና የደቡብ ወሎ አካባቢዎች ሀገር መከላከያ ሰራዊቱን አስወጥቶ እስከ ማባረር ድረስ ደርሷል። በሸዋም ተመሳሳይ አይነት እንቅስቃሴዎች ቀጥለዋል። ዛሬ ማለዳውን ደግሞ በቡሬ መስመር በኩል ከወለጋ የተነሳ የሀገር መከላከያ ሰራዊት የወራሪዎች ጦር ወደ ጎጃም ሰብሮ ለመግባት አባይን ተሻግሮ ሙከራ አድርጎ ነበር። ነገር ግን በአካባቢው የሚገኘው ፋኖ ከፍተኛ የሆነ ወታደራዊ ትንቅንቅ አድርጎ ወደ መጣበት መልሶታል። ከቡሬ የተነስቶ ወደ ቁጭ፣ ወደ ማሮለድ፣ ወደ ብርግብ ወንዝ አካባቢ ያሉ አማሮች ከፍተኛ የሆነ ህዝባዊ ትንቅንቅ እያደረጉ ነው የሚገኙት። አሁንም ድረስ ወደ መጣበት መልሶታል። አሁንም በሩን በመያዝ የአማራ ህዝብ ፋኖ ልዩ ኃይልም ጭምር ከፍተኛ ትንቅንቅ እያደረገ ነው የሚገኘው። መሀል ከተሞች በተለይ ጎጃም እና ወሎ አካባቢ ያሉ የአማራ ከተሞች ከፍተኛ የሆነ ህዝባዊ አመፅ፣ ህዝባዊ እምቢተኝነት እየተደረገ ነው የሚገኘው። ሀገር አቋራጭ የሆነ የተሽከርካሪ እንቅስቃሴ ሙሉ በሙሉ ቁሟል። ባንኮች በከፊል ስራዎቻቸውን አቋርጠዋል። ለምሳሌ ደብረ ማርቆስ ከተማ አካባቢ፣ ደጀን ከተማ አካባቢ ጭራሽን የባንክ አገልግሎት የለም፣ ተዘግተዋል። ሌሎች አንዳንድ ተቋማትን ጭምር እየዘጉ የህዝቡን እንቅስቃሴ ወደ መከታተል ገብተዋል። የከተማ ፖሊሶች፣ የአማራ መደበኛ ፖሊሶች፣ በየከተማው ያሉ የወንጀል መከላከል ስራ የሚሰሩት ፖሊሶች መጀመሪያ አካባቢ የወጣቶችን እንቅስቃሴ መንገድ መዝጋት፣ ጎማ ማቃጠል እንቅስቃሴ ለማስቆም ጥረት አድርጎ ነበር። ነገር ግን ህዝቡ ከአቅማቸው በላይ እንደሆነ ሲያውቁ እነሱም ህዝቡን እየተቀላቀሉ ነው የሚገኙት። አሁን ሚሊተሪ ልብሳቸውን የወታደራዊ ልብሳቸውን እያወለቁ ከህዝቡ ጋር እየተቀላቀሉ ጭምር ነው የሚገኙት እና በጣም ጠንካራ የሆነ ህዝባዊ እምቢተኝነት አመጅ እየታየ ነው ያለው። ባሩ የአማራ ልዩ ኃይል ደግሞ ከየካምፕ ወጥቶ ወደየጫካው ወደየበረሃው እየገባ አዳዲስ ካምፖችን እየመሰረተ በከተማ አካባቢዎች በግሉ ከአገዛዝ መዋቅር አፈንግጦ በግሉ እንቅስቃሴዎችን እያደረገ ነው የሚገኘው። እሱ ባለበት
በጣም አመሰግናለሁ ጌጥዬ። አዎ የህዝባዊ እምቢተኝነት ወሳኝ መሆኑ ከዚህ በፊት በተለይ እኔ በማውቀው መንገድም ሁላችሁም በምታውቁት መንገድም ከፍተኛ የሆነ ጥረት ነው ስናደርግ የቆየ ነው። ህዝባዊ እምቢተኝነት ወሳኝ ነው። ይህን ስርዓት ዞር ለማድረግ በአማራ ላይ የሚፈጽመው በደል እንዲቆም ከተፈለገ የማያዳግም ህዝባዊ እምቢተኝነት በተከታታይ መከናወን እንዳለበትና ራሱን አማራ ማስተዳደር እንዳለበት ግልጽ ነው። የዘመነ ካሴ ጥሪ አለ። የልዩ ኃይሉ መፍረሱ ካልቀረ እና የሚፈርስም ከሆነ እናፈርሳለን ካሉ ከነ ሙሉ ትጥቁ ወደ ተለያዩ ቦታዎች ካምፖች መግባት አለበት የሚል ጥሪ አቅርቧል። እና ይሄ ነገር ሊፈጸም ይችላል ወይ? እንዴት ነው ሊሆን የሚችል ነው ወይ? በተግባር ሊተገበር የሚችል ነው ወይ የሚለው ብዙዎቹ ሊያነሱት የሚችሉት ጥያቄ ነው። እና እንዴት ታየዋለን በአጭሩ?
ከተባበረን ይህንን መፈጸም በጣም ቀላል ጉዳይ ነው። የአማራ ህዝብ እንደምታውቀው ሀገር የሰራ ህዝብ ነው። በጣም ትልቅ ህዝብ ነው። ዝርዝሩ ውስጥ አገባም። ስለዚህ ይህንን ልዩ ኃይል ማስቀጠል የሚችልበት አቅም በጣም በሰፊ ሁኔታ አለው። ምንም ጥያቄ የለውም። ልዩ ኃይሉ ትልቁን ስራ ሰርቷል። ትጥቅታ ሲባል እሺ እናንተ ናቸው አልሰጠቃችሁም ብለው ትጥቁን አልሰጠም አልፈታም። ስለዚህ ትልቁ ስራ ልዩ ኃይሉ አሻፈረኝ ብሎ መውጣት እንጂ አሻፈረኝ ብሎ የወጣውን ልዩ ኃይልማ በሎጂስቲክ ድጋፍ እያደረጉ በአንድ ካምፕ ውስጥ ተሰማርቶ እንዲኖር ማድረግ በጣም ቀላል ጉዳይ ነው። ስለዚህ አርበኛ ዘመነ ካሴ በጣም ቀላሉን ጥሪ ነው ያደረገው፣ መፈጸም መደረግ የሚችለውን ጥሪ ነው ያደረገው። ስለዚህ በተለያዩ አማራ አካባቢዎች የግድ በረሃ ጫካ ድረስ መውረድ ሊያስፈልግ ይችላል። በየከተሞች አካባቢ ሊሆን ይችላል። አሁን ከህዝቡ ጋር ስለሆነ ትግሉ ህዝባዊ ስለሆነ ትግሉ በየከተሞችም ሊሆን ይችላል። እነዚህ ጊዜያዊ የሆኑ ወታደራዊ ካምፖች ተቋቁመው በነዛ ካምፖች ሰራዊቱ እንዲሰበሰብ ማድረግ ነው።
እዚህ ላይ ነው ጌጢ፣ እዚህ ላይ አንድ ልጨምር። ምን መሰለህ፣ ምናልባት የአንዳንዶቹ ስጋት ህዝባዊ ካምፑን እንዴት ማቋቋም ይቻላል የሚለው እንዳልከው፣ ህዝቡ እስከፈለገ ድረስ ማቋቋም ይቻላል። ግን ስርዓቱ ህዝባዊ ካምፖችን በየትኛው በምን መንገድ ነው የሚያያቸው? ያው በጠላትነት ነው። ይህም መፈጸም የሚቻልበት እውነት ይህን ነገር ማድረግ ይቻላል የሚለው ላይ ነው ስጋቱ የሰውና፣ ይህን ስጋት ማቃለል የሚቻልበት አስተማማኝ ነገሮች የስውር የሚል አንስቷል። በስውርም በግልጽም የሚል አንስቷል። እና በስውር የሚለው አስተማማኝ ሊሆን ይችላል። በግልጽ የሚለው ፋኖንም ይጠራል። እዛ ላይ መካተት የሚገባቸው መሰልጠን የሚገባቸው ይሄ ነገር እና ስርዓቱ ይህንን ጉዳይ በአማራ ክልል የጦርነት አዋጅ ሊያውጅ አይችልም ወይ? ምንድን ነው በዚህ ጉዳይ ላይ ያላችሁ ተጨባጭ ሁኔታ መሬት ላይ ስለምሰሩ?
የስርዓቱን ጉልበት የሚያረጋግጥልን የሚያሳይልን ጉዳይ አንዱ መደበኛ የሆኑ የአማራ ፖሊሶች እያደረጉት ያለው እንቅስቃሴ ነው። እንግዲህ ልዩ ኃይሉ አለ። ከልዩ ኃይሉ በተጨማሪ ደግሞ ከተማ ውስጥ የወንጀል መከላከልና ወንጀል ክትትል ስራዎችን የሚሰራ መደበኛ ፖሊስ አለ። ይሄ መደበኛ ፖሊስ በገጠር በከተማ በየቀበሌዎች ጽሕፈት ቤቶች አሉት። መደበኛ ስራዎችን ይሰራል። አሁን ህዝቡ መንገድ ሲዘጋ ጎማ ሲያስቃጥል ህዝቡ አመጾችን ሲያደርግ ለማስቆም ሞክሮ ነበር። ለምሳሌ ደብረ ማርቆስ አካባቢ በተወሰነ መልኩ እንቅስቃሴዎች ነበሩ። ነገር ግን የህዝቡን ጉልበት ከሱ በላይ እንደሆነ ከየ በኋላ ራሱ ልብን እየቀየረ ከህዝቡ ጋር ለመቀላቀል የጀመረው ፍጹም አንድን ወጣት አላሰሩም፣ አንድን ሰው አላሰሩም፣ ህዝቡ አልተኮሱም። ያን ያላደረጉት ፍላጎት ስለሌላቸው አይደለም። ይሄ እንቅስቃሴ ስርዓቱን ሊንድ እንዳፈር እንደሚችል ለመንግስት ለውጥ ሊያመጣ እንደሚችል ጠብቷቸው አይደለም። የስርዓቱ የህልውና አደጋ እንደሆነ ጠብቷቸው አይደለም። ነገር ግን ከአቅማቸው በላይ ስለሆነ ነው ህዝቡ በጣም ስለተነሳ ነው። ስለዚህ በግላችን ሆነ በትምህርት እንደዚህ አይነት ወታደራዊ ካምፖች ተቋቁሞ ወደ ስራ መግባቱ ስርዓቱ የሚፈልገው ጉዳይ አይደለም። በፍጹም እንዲቀባ ነው የሚፈልገው። እንደዚህማ ቢሆን ኖሮ እኮ መጀመሪያውንም ትጥቅ ላስፈታ ወደሚለው እንቅስቃሴ አይገባም ነበር። ስለዚህ አንዱ አማራን መደቆ ስለሚፈልግ አማራን በባዶ እጁ ቁሞ መደገፍ ስለሚፈልግ ነው የሚያሽ ፍላጎት የዘለለ እንቅስቃሴ ግን የለውም። ከአቅሙ በላይ ነው። ስለዚህ ከስርዓትም ከወታደርም ከምንም በላይ ነው። አሁን የአማራ ህዝብ
በጣም ጥሩ። ድምፅህ ትንሽ ይርቅብኛል ጌጥዬ። እየሰማኸኝ ከሆነ ድምፅህ ይነፋነፋል። ድምፅህ ይነፋነፋል እና በትክክል መጀመሪያ ላይ እንደነበረው ሁኔታ አድርግልኝ። በጣም ጥሩ። ወደ አጭር ሌላ አጭር መልስ ልሄድ። ወደ አጭር መልስ ነው የምፈልገው እና ባወጣኸው አንድ ጽሁፍ ላይ በተለይ ብሔራዊ ጦር ለአማራ እንደሚያስፈልግ እና ያ ብሔራዊ ጦር ደግሞ ጊዜያዊ የአማራ መስተዳደርን ያቋቁማል ይላል የሚል ዓላማ የያዘ ነው። ስለዚህ ብሔራዊ ጦር የአማራ ብሔራዊ ጦር እንዴት ነው? ነጥቦችን ወደ ሰባት ነጥቦችን የያዘ እና ከዛ በኋላ እስከ አምስት ደግሞ ብአዴንን በተመለከተ ያስቀመጥከው አለ። በአጭሩ እሱ ይሄ ብሔራዊ ጦር ማለት ምን ማለት ነው? ብሔራዊ ጦርነቱ በምን መልክ ነው ይሄ ነገር እንዲህ በቅርቡ መፈጸም አለበት ወይ? አርበኛ ዘመነ ካሴን እዚያ ውስጥ ይካተታል ያነሳቸው ነጥቦች እና እንዴት ነው እሱን አስመልክቶ እስቲ አጭር አድርገህ ግልጽ ባለ ቋንቋ ብታስቀምጥልኝ።
ጥሩ። እውነት ነው፣ አማራ ብሔራዊ ጦር ያስፈልገዋል ሲል እስካሁን የአማራ ሚሊሻ አለ፣ በመንግስት መዋቅር ወይም በአገዛዝ መዋቅር ውስጥ የአማራ ልዩ ኃይል አለን፣ የመደበኛ አማራ ፖሊስ አለ፣ ሌሎችም አሉ። እነዚህ ሁሉ የአማራ ጦር አካላት ናቸው። ፋኖ አለ። እስካሁን በሀሳብ ይዞት በተነሳው ኮዝ ደረጃም እንደ ብሔራዊ ጦር ሊታይ የሚችለው በአደረጃጀት በትጥቅ ብዛት እንደዚህ ሊሆን ባይችልም፣ ነገር ግን ይዞት በተነሳው ምክንያት ይዞት በተነሳው የትግል አጀንዳ ጥራት ምክንያት እንደ ብሔራዊ ጦር ልናስበው የምንችለው ፋኖን ነው። ሌሎቹ ግን ጥቃቸው ከፍተኛ ቢሆንም ክንዳችን ጠንካራ ቢሆንም ይዘውት የተነሱት ዓላማ ግን የስርዓቱን ስልጣን መጠበቅ የስርዓቱን ወንበር መጠበቅ ስለነበር እንደ ብሔራዊ ጦር ልንወስዳቸው አንችልም። አሁን ሁሉም የአማራ ሚሊሻም፣ የአማራ ፋኖም፣ የአማራ መደበኛ ፖሊስም፣ የአማራ ልዩ ኃይልም ወደ አንድ መጥተው ሁሉም የአማራ ሰራዊት አንድ የሆነ ብሔራዊ ሰራዊት እንዲገነባ ነው ያቀረብኩት ሀሳብ። ይሄን ብሔራዊ ጦር መገንባት ደግሞ የሚያስፈልገው ኦሮሞዎቹ አማራውን ለመውረር በጣም አሰፍተው የተነሱት አማራውን ሲወሩ፣ አማራው ላይ ጦርነት ሲከፍቱ ደግሞ ትጥቁን አስፈተው ነው፣ ባዶ እጁን አድርገው ነው መደብደብ፣ መግረፍ እንዲፈልጉ መውረር የሚፈልጉት። ስለዚህ ያንን ቅድመ ሁኔታ ነው እያመቻቸው ያሉት እና አይቀሬ ነው ኦሮሞዎች በአማራ ላይ ጦርነት ማወጃቸው፣ የኦሮሞማ ኃይል በአማራ ላይ ጦርነት ማወጁ አይቀሬ ነው። አሁን ቅድመ ሁኔታዎችን ነው እየሰራ ያሉት። ስለዚህ ያንም ከውጭ የሚመጣበትን ወራሪ ኃይል መመከት የሚያስችል ብሔራዊ ጦር ይሆናል ብዬ ነው የማስበው። ይሄ ብሔራዊ ጦር በዋናነት ሊመራው የሚችለው ደግሞ የሲቪል የሆነውን አስተዳደር ሊመራው የሚችለው ደግሞ ጊዜያዊ የሆነ መስተዳድር ጊዜያዊ የሆነ የአማራ መስተዳድር ያቋቁማል እና ይሄ ብሔራዊ ጦርነቱን ፉት ሶልጀር ሆኖ በቀጥታ የሚዋጋ የሚመክት የሚያጠቃ ይሆናል። ጊዜያዊ መስተዳድሩ ደግሞ ይህንን ሰራዊት የሚመራ ይሆናል ብዬ ነው ያሰብኩት።
በጣም በጣም አመሰግናለሁኝ። ስለዚህ በአጭሩ ልትገልጽልኝ የምፈልገው እንዴት ነው አካባቢው ላይ ስላለህ ህዝባዊ እምቢተኝነቱ መሪ ያስፈልገዋል የሚሉ አሉ። ህዝባዊ እምቢተኝነቱ መቀጣጠሉ ህዝቡ በየትኛውም አቅጣጫ ደግሞ በአንድ ጊዜ ካልተነሳ ተራ በተራ ችግሮች ይደርሱበታል እና ይሄ በሁሉም አቅጣጫ በአንድነት እንዲመጣ እንዲሰራ የሚሰራ ስራ አለ ወይ? እንዴት ነው ይሄን የገመገምከው? ያየኸው በእናንተ እንቅስቃሴ ውስጥ እንዴት ታየዋለህ?
እውነት ነው። አሁን አርበኛ ዘመነ ካሴ ያላቸው ካምፖችን በአስቸኳይ ተቋቁመው ወደ ስራ እንዲገቡ፣ አሁን ካምፕ ባይባሉ ስራው እየተሰራ ነው። ልዩ ኃይል ወደ ቤት አልተበተነም፣ እንደተሰበሰበ ነው ያለ፣ እሱን አልፈታም። ስራው እየተሰራ ነው። ነገር ግን በተደራጀ መልኩ ተቋማዊ በሆነ መልኩ እንዲቀጥል ህዝባዊ ቢተኝነቶችም ተቀጣጥለው የስርዓት ለውጥ ለማምጣት ሉ ለማድረግ የግድ ህዝባዊ እንቅስቃሴ መሪ ያስፈልገዋል። ለጊዜው የአማራ ህዝባዊ ኮሚቴ በሚል የተሰባሰቡ ሰዎች ናቸው በከተሞች አካባቢ እንቅስቃሴዎችን እያደረጉ ያሉ። እኛም በተወሰነ መልኩ እየተሳተፍንበት ነው። ሌሎችም አካላት አሉ። ስለዚህ በተቻለ መጠን ጥቃቅን የውስጥ ልዩነቶች ቢኖሩንም እነዚህን ልዩነቶች ውጤታን በጋራ በመቆም ይህንን ህዝባዊ እምቢተኝነት በመምራት በማቀጣጠል የስርዓት ለውጥ እንዲመጣ ማድረግ መቻል አለብን። ያ ካልሆነ ግን ስርዓቱ በስልጣን ላይ እስከኖረ ድረስ አማራን ለጅምላ ከመጨፍጨፍ ወደኋላ አይልም ብዬ ለማስበ። ስለዚህ መሪዎች ይኖሩታል፣ ጥያቄ የለውም። የጊዜ ጉዳይ ነው መቼ ራሳቸውን ይፋ እንደሚያወጡ ባናውቅም፣ ነገር ግን የህዝባዊ ኮሚቴ ነን በሚል የሚያንቀሳቀሱ ሰላማዊ ሰልፎችን የሚያስተባብሩ በከተማዎች ያሉ ወጣት ወንድሞቻችን እህቶቻችን በስፋት እንዳሉ አውቃን ብዙን ብዙ እንቅስቃሴውን እየመሩት እንደሆነ ነው የሚሰማኝ። ከነዚህ ጋር ደግሞ በበረሃ በጫካ ያለው የፋኖ እንቅስቃሴ አብሮ አጋዥ በመሆን አጋዥ ብቻ ሳይሆን መሪ የትግሉ ዋነኛ መሪን በመሆን ጭምር የሚሳተፍበት ሂደት ይመጣል ብዬ ነው የማስበው። ስለዚህ ለጊዜው የአማራ ህዝባዊ ኮሚቴ በሚል እንቅስቃሴዎችን እያደረገ ያለው አደረጃጀት እየመራው እንደሆነ ነው የሚገባኝ። ህዝቡ ሰፊ የሆነ አመራር ይፈልግም አይችልም፣ ብዙ ብዙ ነገር ይፈልግም አይችልም። በጣም ገብቶታል፣ ተረድቷል፣ ስራው ይቀጥላል። ግን አለማውን ደግሞ ከግል ሳያደርግ ወደ ቤት እንዳይገባ አብሮት ክትትል ይመር ኮሚቴ ይመራዋል ብዬ ማስበው። ወደፊት ሁሉን የሚያካተተ ኮሚቴ ምናልባት ጉድለቶች እንኳን ካሉበት ሁሉንም ያካተተ ሁሉም አማራ ለህልውና ለማንነቱ አስተዋጽኦ የሚያደርግበት አደረጃጀት እንፈጥራለን። እሱም ደግሞ ረዥም ጊዜ ወስደን ለሌሎች አደረጃጀቶች ተወያይተንበት መክረንበት ምን ብለን ሲንገና ሰፊ ያስገተውን ዛሬውኑ ነገውኑ ሊቋቋም የሚችል ሊመሰረት የሚችል ጉዳይ ነው ብዬን ማስተዋል።
በጣም በጣም አመሰግናለሁ። ጌጥዬ ጋዜጠኛ ጌጥዬ ያለው ከኢትዮጵያ እጅግ የምታደርጉትን የምትሰሩትን አደንቃለሁ።
ከፍተኛ የሆነ የህዝብ
ድምፅ አይሰማም፣ ጎልቶ ትንሽ ርቀት ስላለህ አይሰማም። ለማንኛውም ግን በርቱ። በተከታታይ ያለውን ሁኔታ ወደፊት እንደምናቀርበው ምንም ጥርጥር የለኝም። አሁን አዎ ተሰምቶኛል።
በጣም ከፍተኛ የሆነ ህዝብ እንቅስቃሴ እየተሰማ ነው። ወጣቱ ከየቤቱ ደብቆት ያስቀመጠውን የጦር መሳሪያ ጭምር ያወጣበት ከፍተኛ እንቅስቃሴ እያደረገ ያለበት እንቅስቃሴ ነው የሚገኘው። በመኪና ጭምር ወጣቶች ተደራጅተው ከፍ እንቅስቃሴ እያደረጉ ነው። እንግዲህ መንገዶች ተዘግተዋል። ከአንድ ከተማ ወደ ሌላ ከተማ በስፋት መንቀሳቀስ አይቻልም። ነገር ግን ወጣቶች እራሳቸው በሚያስተባብሩ መልኩ ከከተማ ወደ ከተማ እየተዘዋወሩ በሞንታርቦ በድምፅ ማጉያ ቅስቀሳዎችን እያደረጉ ሰፊ የሆነ እንቅስቃሴ እየተደረገ ነው የሚገኘው። እስባለ
በጣም በጣም የማመሰግነው በርቱ በርቱ ነው የምለው። እጅግ አመሰግንሃለሁ። አድማጮቻችን፣ ጋሻ የአማራ ድምፅ በሚችለው መንገድ ሁሉ በሳምንት አራት ቀን ወደ እናንተ ይደርሳል። የበለጠ ግን እንዲደርስ እናንተ ከጎናችን እንድትቆሙ ጥሪያችንን እናቀርባለን። ማርከህ ታጠቅ ያለኝ የጨነቀ ውለታ ስልጣን አደላሎ በደሜ ጠብታ ዛሬ ጠላት አርጎኝ ይለኛል ትጥቅ ፍታ ይላል የአማራ ሕዝብ። ይህንን ግምት ውስጥ አስገብተን የአማራ ሕዝብ በአንድነት እንቁም። በየትኛውም አቅጣጫ በየትኛውም መስክ በጋራ ተናበል ለመስራት እንነሳ። ይህ ነው የጋሽ አማራ ድምፅ ጥሪ። አመሰግናለሁ በድጋሚ ገጥዬ። መልካም ጊዜ።
በጣም አመሰግናለሁ አስባለሁ። መልካም ጊዜ ሆነል።
አሜን።